ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት አሁን ጀመረ። ቅዳሜ ታህሳስ 6 2011 ዓ ም እንደ ሙስናው ሁሉ ሰብአዊ መብቶችን የረገጡ ለምን አይያዙም? መንግሥት ግጭቶችን ማስቆምስ ለምን ተሳነው? ለውጡ ስለምን ወደ ክልሎችና ከዚያም በታች አልወረደም? እናም ሌሎች ብዙ ብዙ ጥያቄዎች።
የፍትህ ስርዓቱ ነጻና ገለልተኛ በሆነ አካል ሊመራ ይገባል ተብሎ ተወስኖ ያለ ይሄ አልተደረገም። እስከማውቀው ድረስ ተከላካዩም ሌሎቹም እዛ ያሉ የሰላም ሚኒስትሩም መክነቁ እንጂ አባል ናቸው።
ስርዓቱ ኢህአዴግ መርጦት ስልጣን ላይ የወጣ መንግስት ነው። ህጋዊ መንግስት ነው። የህዝብ ድጋፍ ያለው መንግስት ነው። ህጋዊ መንግስት ነው። ተቀባይነት ያለው።
አቶ መኮንን ፍስሐ በመቀሌ ዩኒቨርሲቲ የህግ መምህር፣ እንዲሁም ዶክተር ቴዎድሮስ ኃይለማርያም በዲላ ዩኒቨርሲቲ የታሪክ መምህር፣ የብሔርተኝነትና የሀገር ግንባታ ጉዳዮች አጥኚም ናቸው የሰማችኋቸው። በኢትዮጵያ የወቅቱ ሁኔታ ላይ ሁለቱም እንግዶች ለጥያቄዎቻችሁ መልስ ይሰጣሉ። አቀናባሪያችን ብርሃን ኃይሉ ነች። አስተናጋጃችሁ አሉላ ከበደ ነኝ። አሁን የምሽቱን ዋና ዋና የዓለም ዜናዎች እንሰማለን። አብራችሁን ቆዩ።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ ፓትሪክ ዴያ በስቱዲዮ መሳሪያዎች ላይ ይገኛል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግሥት የቀድሞ ፕሬዚደንት ግርማ ወልደ ጊዮርጊስ ባለፈው ሌሊት አርፈዋል። የአስክሬናቸው የቀብር ሥነ ሥርዓት የፊታችን ረቡዕ ታህሳስ 10 እንደሚፈጸም ተገልጿል። መለስካቸው አመሃ ከአዲስ አበባ ተጨማሪ አለው።
የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ሁለተኛው ፕሬዚዳንት ሆነው በ1994 ተሹመው እስከ 2006 ዓ.ም ድረስ ለ12 ዓመታት በርዕሰ ብሔርነት ያገለግሉት ፕሬዚዳንት ግርማ ወልደ ጊዮርጊስ ትናንት ከእኩለ ሌሊት በኋላ ወደ 10 ሰዓት አካባቢ ማረፋቸው ተሰማ። የቀድሞው ፕሬዚዳንት ግርማ ወልደ ጊዮርጊስ በ1917 ዓ.ም አዲስ አበባ ተወልደው ሀገራቸውን በተለያዩ የባለሙያነትና የኃላፊነት ስፍራዎች አገልግለዋል ሲሉ የመንግሥት መገናኛ ብዙሃን ዛሬ ሲገልጹ ተሰምተዋል። ከ1994 እስከ 2006 ዓ ም የአገሪቱ ፕሬዚዳንት ሆነው ከማገልገላቸው በፊት ከወታደርነት እንዲሁም በአጼ ኃይለ ሥላሴ ዘመነ መንግሥት በነበረው ፓርላማ አባል በመሆን ጭምር ሀገራቸውን አገልግለው እንደነበረ የተለያዩ የመንግሥት መገናኛ ብዙሃን ዘገባዎች ገልጸዋል። ጠቅላይ ሚኒስትር አብይ አህመድን ጨምሮ የተለያዩ የመንግሥት ባለሥልጣናትና የመንግሥት አካላት በፕሬዚዳንቱ ህልፈት የተሰማቸውን ሐዘን በይፋ እየገለጹ ይገኛሉ። ዛሬ ምሽት የውጭ ጉዳይ ሚኒስቴር በሰጠው መግለጫ የፕሬዚዳንቱን መንግሥታዊ የቀብር ሥነ ሥርዓት የሚያስፈጽም ኮሚቴ መቋቋሙን አስታውቋል። ረቡዕ ታህሳስ 10 ቀን 2011 ዓ ም ከቀኑ 9 ሰዓት በመንበረ ጸባዖት ቅድስት ሥላሴ ቤተ ክርስቲያን የሁለተኛው የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ፕሬዚዳንት ቀብር ይፈጸማል። ብሔራዊ የሐዘን ቀን ፓርላማው እንደሚያውጅም ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ፈረንሳይ ዋና ከተማ ፓሪስ ውስጥ ዛሬም ለአምስተኛ ተከታታይ የሳምንት መጨረሻ ቀናት በተካሄደ የተቃውሞ ሰልፍ ከፖሊስ ጋር ግጭት ተፈጠረ። እጅግ ተባብሷል በሚባለው የኑሮ ውድነት የተበሳጩት ተቃዋሚዎች የፕሬዚደንት ኤማኑኤል ማክሮን መንግሥት ባለመካከለኛና ዝቅተኛ ገቢውን ፈረንሳዊ ኑሮ ማስተዋል ተስኖታል ሲሉ ያማርራሉ። በፓሪስ ሻምዘሊዜ ጎዳና ላይ በወጡት ሰልፈኞች ላይ ፖሊስ ዛሬ አስለቃሽ ጋዝ ተኩሶ ወደ 60 የሚሆኑ ሰዎችን አስሯል። በነዳጅ አቅርቦት ላይ ታክስ ለመጨመር የማክሮን አስተዳደር መወሰኑን በመቃወም የተጫሩት ሰልፎች ወደ ቢጫ ሰደርያ ለባሾች እንቅስቃሴ አድጎ ሀገሪቱን ውጥረት ውስጥ እንደከተታት ይታወቃል። ባለፈው ሳምንት ዋና ከተማይቱን አጋጥሟት የነበረውን አይነት ዘረፋና ውድመት እንዲሁም መንገዶችን መዝጋት እንዳይደገም በሚል የሀገሪቱ ፖሊስ 8000 አባላቱንና 14 ብረት ለበስ ተሽከርካሪዎችን ዛሬ ጎዳናዎች ላይ አሰማርቶ ውሏል። ከዚያው ከፈረንሳይ በደረሰን ሌላ ዜና ስትራስበርግ ከተማ ውስጥ በሚገኝ ግዙፍ የገና ገበያ ላይ ባለፈው ማክሰኞ ተፈጽሞ በነበረ ጥቃት ከተጎዱት ሰዎች መካከል አምስተኛ ሰው መሞቱ ተዘግቧል። ሕይወቱ ማለፉ የተገለጸው አንቶኒዮ ሜጋሊዚ የሚባል ጣሊያናዊ ጋዜጠኛ እንደነበር የጣሊያን ጠቅላይ ሚኒስትር ጁዜፔ ኮንቴ ትናንት አረጋግጠዋል። በገበያው ላይ ጥቃቱን ፈጽሟል የተባለውን ሼሪፍ ሼካት የሚባለውን ግለሰብ ፖሊስ ከትናንት በስቲያ ሐሙስ የገደለው መሆኑና ትናንትም ሌሎች ተጠርጣሪዎችን ለመያዝ አሰሳ ሲያካሂድ እንደነበረ ታውቋል። ዩናይትድ ስቴትስ በቅርቡ ከአፍጋኒስታኑ ታሊባን ጋር በግንባር ልትገናኝ መሆኑን የፓኪስታን ጠቅላይ ሚኒስትር ኢምራን ኻን አስታወቁ። ግንኙነቱን እያመቻቸች ያለችውም ሀገራቸው ከዋሽንግተን በቀረበላት ጥያቄ መሠረት መሆኑን የፓኪስታኑ መሪ አመልክተው አሜሪካና ታሊባን የሚገናኙበት ቀን 17 ከመሆኑ በስተቀር ወሩን ሳይናገሩ አልፈዋል። ዝርዝርም አልሰጡም። ዩናይትድ ስቴትስ ውስጥ ያለ ሕግ ከለላ ከሚታሰሩ ፍልሰተኞች ቁጥር እየበዛ መሆኑን የአሜሪካ ኢሚግሬሽን ካውንስል የሚባል ተቋም አካሄድኩ ያለውን ጥናት አስመርክዞ አስታወቀ። የሚታሰሩት ፍልሰተኞች ለተራዘመ ጊዜ ታስረው እንደሚቆዩና ለወንጀለኞች የሚሰጥ ከለላ እንደማይደረግላቸው ድርጅቱ አስታውቋል። በማጠቃለያ እንገናኛለን። ለቀሪ ዝግጅቶች ወደ አሉላ ልመልሳችሁ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንዶች በ13735 በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9845 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ታህሳስ 6 2011 ዓ.ም ዝግጅት ነው። የሙዚቃ ቃና ከድንቅ ድንቅ የተመረጡ ጣዕመ ዜማዎች ጋር ይጠብቃችኋል በምሽቱ። አሁን ወደ መጀመሪያው ዝግጅት እንለፍ። አሁን ለጥያቄው መልስ። ከጥያቄዎቻችሁ አንዳንዶቹን እናካፍል። በቪኦኤ አምሃሪክ ፌስቡክ ጥያቄዎቻቸውን ካደረሱን መካከል አቶ አለማየሁ ወልደ ሰንበት መንግሥት በሙስናና የሀገርን ሀብት በመዝረፍ ወንጀል ጠርጥሬያቸዋለሁ ያላቸው ሰዎች እንደ ተያዙት ሁሉ ሰብአዊ መብቶችን በመርገጥ በግድያ በማኮላሸት የአካል ጉዳት በማድረስ የተጠረጠሩ በትግራይና በሌሎችም ክልሎች ውስጥ የሚገኙ ሰዎች ከያሉበት ካልተያዙ መፈናቀሉ የሚቆም አይመስለኝም ይላሉ። ከተንኮላቸው በላይ እየረዳቸው ያለው የዘረፉትን ገንዘብ በየቦታው ማደላቸው ነው። ለገንዘብ ብለው የሚያጋጩ ሰዎችንም ማስቆም ያስፈልጋል። ይህስ እንዴት ይቻላል ሲሉ ጠይቀዋል። መንግሥት ማስቆም ያልቻለው ለምንድን ነው ይላሉ አቶ አለማየሁ። አቶ ሽመልስ አያሌው የተባሉ አድማጫችን ደግሞ በበኩላቸው ትልቅ የሥርዓት አልበኝነት እየተፈጠረ ነው። ለ27 ዓመታት ሙሉ ንጹሐን ዜጎችን ሲገርፉና ሲያሰቃዩ የነበሩ ዋና ተዋናዮች ለሕግ አልቀረቡም። ከፍተኛ ሕገ ወጥ የገንዘብ አዘዋዋሪዎች ማንነት አይታወቅም። በለውጡ ሂደት ውስጥ ተጠያቂነቱ ወደ ክልልና ዞን አልዘለቀም ብለዋል። አቶ ገብረ ኪዳን ፍትዊ ደግሞ ኢትዮጵያ ወደ ተሻለ የለውጥ ጎዳና ገባች ብለን በደስታ ስንፈነጥዝ በተገላቢጦሹ በተጠላለፈ መስመር ጉዞዋን ቀጥላለች ይላሉ። በሰፊው እየታየ ያለውም የሕይወት መጥፋት፣ መፈናቀል፣ የንብረት ውድመት፣ የተቃውሞ ሰልፎች ወዘተ ማሳያዎች ናቸው ብለዋል። ዴሞክራሲ ማለት ሕግን አለማክበር አይደለም። ሕግ መከበር አለበት። ሕግ ባለመከበሩም አገሪቱ በመንጋ እየተመራች ነው። መመሪያ የሚሰጠው በየማኅበራዊ መገናኛው ነው። ስለዚህ ነጻነት ማለት መብት እንዲከበርልህ የምትፈልገውን ያህል የሌላውንም ማክበር አለብህ ማለት ነው። መንግሥት የዜጎችን መብቶች የማስከበር ኃላፊነት አለበት። ያለበለዚያ የመንጋ ፍርድ እየበዛ ይሄዳል። ሌላው በተጠና በተቀናጀ መልኩ ክልሎች እየፈረሱ ነው። ለምን ሲሉ ጥያቄዎቻቸውን አከታትለዋል። መንግሥትስ ክልሎችን በእኩል ዐይን ማየት ሲገባውስ ስለ አንዱ ጆሮ ዳባ ልበስ ብሎ አንዱን እሽሩሩ ማለት ስለ ምን አበዛ? እነኚህንና ሌሎችን ጥያቄዎቻችሁን ይዘን በዲላ ዩኒቨርሲቲ የታሪክ መምህሩን እንዲሁም የብሔርተኝነትና አገር ግንባታ ጉዳዮች አጥኚ ዶክተር ቴዎድሮስ ኃይለማርያምን እንዲሁም በመቀሌ ዩኒቨርሲቲ የሕግ መምህር የሆኑትን አቶ መኮንን ፍስሐን አነጋግረናል። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ናት። ዝግጅቱ በድምጽ በተላኩልን ጥያቄዎች ይጀምራል።
ሰላም ዲሬክተር ባላለው ከዋሽንግተን ዲሲ ነው ማስተላልፈው። በትላንትናው ዕለት በኢትዮጵያ ቴሌቪዥን በፋናና በተለያዩ ሚዲያዎች ኢትዮጵያ ውስጥ ስለሚደረጉ ኢትዮጵያውያን ወገኖቻችን ላይ የሚደረገው ነገር እኔ አሁን በስራ ላይ ያለው ፓርላማና ለዶክተር አብይ ወይም ለሌሎችም ለመሰሎች በስልጣን ላይ ላለው ለኢህአዴግ የኢትዮጵያ ህገ መንግስት ምንድን ነው የሚለው? አሁን በትግራይ ውስጥ ህገ መንግስት ይከበር ካሉ አሁን ለነዚህ ለተደበደቡ ለተቆላሹ ሰዎች ህገ መንግስት ይከበርላቸው። ህገ መንግስቱ በትግራይ ይከበር ከተባለ በመላ ኢትዮጵያም ይከበር። ኢትዮጵያውያን በሀሳብ ስለተለዩ በአስተሳሰብ ብቻ ከነሱ ጋር የተለየን ሰው እንደዚያ አርጎ ማሰቃየት ሂትለር እንኳን እንደዚያ አይነት በደልና ጭካኔ አላደረግም። ይህ ሂትለር የገደለው የውጭ ዜጎቹን ነው። እነዚህ ግን የገደሉት ኢትዮጵያውያን ለኢትዮጵያውያን ላይ ነውና ከህግ አንጻር በምንድን ነው የሚዳኙት? ገራፊዎቹ፣ አሰቃዮቹ አሁንም አዲስ አበባ ውስጥ ቃሊቲ እስር ቤት አሉ። አሁንም ሶስተኛ የሚባለው እስር ቤት ውስጥ አሉ። ሌላም ሌላም ቦታ አሉ። እና እነዚህ ገራፊዎች በምን ህግ ነው የሚጠየቁት? አመሰግናለሁ። ፋሲል አረጋኝ ከዋሽንግተን ዲሲ። ታንክ ዩ።
እሺ፣ ወደ አቶ መኮንን ፍስሐ ሄዳለሁ። መቀሌ ዩኒቨርሲቲ የህግ መምህር። በተለይ ይሄ ትላንትናና ከትላንትና ወዲያ ጀምሮ የሚታየው የሰው ልጅ ላይ በኢትዮጵያ እስር ቤት ውስጥ የደረሰው ሰቆቃ ሰዎቹ ያደረሱባቸውን ሰዎች ስም እየጠሩ ነው የሚናገሩት እና እንደዚህ አይነት ሰዎችን ለመዳኘት የሚደረገው ጥረት ለዚህ የህግ የበላይነት የትግራይ ክልል መንግስት ተባባሪ አይሆንም እንዴ?
ዋናው ጉዳይ ምንድን ነው? ማንኛውም ሰው መገረፍ የለበትም ነው። አሁን ከሩቁ ነን በሚዲያ ስላየነው ብቻ ለተጎዱ ሰዎች እንዳላስከፋ ተደረግልኝ፣ ግን በሚዲያ ስለቀረበ ሁሉም ትክክል ነው ሀቅ ነው ማለት አይደለም። ይሄ ነገር መሆን የለበትም እና በነጻ ገለልተኛ ፍርድ ቤት ተዳኝቶ ወይ ደግሞ ሌላ ችግር ፍትህ እንዳትረሰች የፍሲ ተቋቁሞ።
አቶ መኮንን ይቅርታ ላቋርጦት ተገደድኩኝ። ዘጋቢ ፊልሙን አይተውታል? የምናየውን ነገር በሙሉ ማመን የለብንም ሲሉ እንዴት ይገልጹታል ይሄንን? ይሄ እንግዲህ የደረሰባቸው ሰዎች ናቸው።
አዎ፣ አሁን አንድ ነገር ማወቅ አለብን ማለት አሁን እኔ ተፈጽሟል ብዬ መደምደም አልችልም። ዝቁት ብዬ ይሄ ተፈጽሟል አልተፈጽመም ብሎ የሚደመድመው የስቶሪ ቴሊንግ የቪክቲም ወይም ትራውማ ያለበት ሰው የሚያውቀው አንድ ሳይድ ነው፣ የታሪኩ አንድ ገጽታ ነው። ከዛ ባሻገር ለምሳሌ በጥሩ እኔ መረጃ የደረሰኝ ወይ ባወቁት በአጋጣሚ በቦምብ ሲያፈንዳ ብሎ በተቆረጠ ሰው እንዳለ ሁሉ ሰምቻለሁ። እና ሁሉም በኢትዮጵያ ሰው አመሰት አልነበረም፣ በ27 ዓመት ውስጥ አልነበረም። አይደለም ጥያቄው መንግስት ራሱ አምነዋል እኮ ለውጥ አደርጋለሁ ብሎ እኮ መንግስት ነሷል ባይዘው። እና ምን ያክል ነው ኤክሰንቱ? ምን ያክል ሰው ተጎድተዋል? ምን ያክል ሰው ተገርፈዋል፣ ሰቅመዋል ከእንስሳ ጋር? ይሄ ማለት በነጻና ገለልተኛ ወይ በሂማራት ኮሚሽን ወይ በምናምን ነው የሚጣራው እንጂ ሚዲያ የዘገበው ማን ነው እንዴ? ሚዲያ ያቀረበው ማን ነው? ሚዲያ ያቀረበው ኮስ ፖስ ያደረገው በመንግስት ነው፣ ከሳሹ መንግስት ነው። ሚዲያ ያቀረበው ደግሞ ጠቅላይ አቃቤ ሕግ ነው። ስለዚህ እንዲህ በሆነበት ጊዜ ነጻና ገለልተኛ በሆነ ጉዳይ ባቀረበ ጉዳይ ሁሉም ልክ ናቸው ማለት አልችልም። ምንም አይነት ወንጀል አልተፈጸመም፣ ቶርቸርም አልነበረም ማለት አልችልም። ስለዚህ መንግስት ግን ራሱ አምነዋል። የመንግስት ቃሉ ስለሆነ ግን ችግር ነበረ። ምን ያክል ነው ሰው የተቆረጠው? ምን ያክል ነው ሰው የተኮላሻው? እነዚህ ጉዳዮች ግን ነጻና ገለልተኛ በሆነ ተቋም ቢጣሩ ለህዝብ ይፋ ቢደረጉ ጥሩ ነው። አንደኛ ሶታ ነገር ደግሞ አሁን የቀረበበት መንገድ ሰዎች በክስ ሂደት ላይ ያሉ ነጻና ገለልተኛ ፍርድ ቤት መሰረታለሁ እያልን ደግሞ ራሱ ጠቅላይ አቃቢ ከሳሽ ነው፣ ራሱ ደግሞ ፊልም ሰሪ ነው ደግሞ እነዚህ ሰዎች ከፍ ስለዚህ ይሄ የህዝብ ውሳኔ ነው። በድሮ በግሪኮች የቀረ በህዝብ ፈርድ ነው የሚለው እና ይህ ልክ አይደለም ነው። ዋናው ግን ለቪክቲሞች እኔ አዝናለሁኝ። የሰብአዊ መብት ጥሰት አልነበረም ብዬም አልገምትም። ራሴን ባረጉ ጥናት ነበረ፣ በክልሎችም ነበረ፣ ስራ መንግስት ነበረ። ምን ያክል ነው ድርሳቱ? የሰው ስም ኃላፊ ስም እየጠራ የሚናገረው ኃላፊው እንዴት አውቆት ነው ስሙ ሆኑ ስሙ ይህ የሚባል ሰው ነገር ፈኝ ብሎ እኔ ገሌን ስላለው ነው? አይ ጉዳይ ብዙ ጉዳዮች ላይ እንትኳሳቸዋለን። ናገር ማንም ሰው አልተገረፈም፣ ጭካኔ የተሞላበት አያያዝ አልነበረም ብዬ አልደመድምም። ግን ማን እንዴት መቼ ማስልጣን ነበረው የሚል ግን የሚጣራ ነው የሚለው እንጂ እኔ እዚህ መውሰድ አልችልም። ሆኖም ግን የሰብአዊ መብት አያያዝ ግን መሰረታዊ ችግር ነበረበት።
እሺ፣ አመሰግናለሁ አቶ መኮንን። ዶክተር ቴዎድሮስ ያጠፉ ሰዎች መቀጣት አለባቸው ነው የሚሉት አቶ መኮንን? ያጠፉ ሰዎች መቀጣት አለባቸው፣ ነገር ግን ነጻ በሆነ አካል አሁን ኢትዮጵያ ውስጥ በዶክተር አብይ የሚመራው ስርዓት ፍትሃዊ ሊሆን አይችልም የሚል ጥርጣሬ ነው ያላቸው።
ይሄ ራሱ የፍትሃዊነት ጥርጣሬ የመጣው ከምንድን ነው? በብሔር በነጠር ካላየ ነው በተጠረ የዚህም መንግስት ፍትሃዊነት የሚጠራጠርበት ምክንያት
አንድ ጊዜ ቆዩ፣ አቶ መኮንን ይመልሳሉ።
አሁን ያለው በአገሪቱ ውስጥ ነጻ የሆነ የፍትህ ስርዓት የለም ወይም ነጻ የሆነ መንግስትም የለም አይነት ነው አንድምታው ይመስለኛል። የአቶ መኮንን አካሄድ በምን መሰረት ነው ነጻ? ይሄ እንግዲህ ራሱ ኢህአዴግ መርጦት ስልጣን ላይ የወጣ መንግስት ነው፣ ህጋዊ መንግስት ነው፣ የህዝብ ድጋፍ ያለው መንግስት ነው፣ ህጋዊ መንግስት ነው፣ ተቀባይነት ያለው ስርዓቱም ቢሆን ራሱ ኢህአዴግ 27 ዓመት ዘርግቶ የቆየ ነው። በዚህ ህወሓት መንግስቱን በምታሽከረክርበት ወቅት የነበረው ስርዓትና አሁን ያለው አካሄዱ በከፍተኛ ሁኔታ ለውጥ ያለው ነው። ምናልባት አንድ ትልቁ ነገር ትንሽ ሰብአዊነት የሚሰማው ሁሉም ወገን በእኩልነት የሚያይ መንግስት ስልጣን ላይ የወጣበት ወቅት ላይ ነው ያለ ነው። ስለዚህ ነጻነቱን የምንጠራጠርበት ምንም ግራውንድ የለን በመጀመሪያ ደረጃ። ሁለተኛ የፖለቲካ ቁርጠኝነት ነው እንጂ የጠፋው ቀደም ብለው ስለጠየቀ ጠያቂ ነው። የፖለቲካ ቁርጠኝነት ጠፋ እንጂ በሀገራችን ይህንን የሚዛን በቂ ህግ ህገ መንግስቱ በህዝብ ድምፅ ካልፈረሰና ሌላ ህገ መንግስት እስካልተሰራቀ ያ ህገ መንግስትም ያንን ለመደረኘት በቂ ነው እና የህግን ጉዳይ አይመስለኝም። የፖለቲካ ቁርጠኝነት ከማዕከላዊ መንግስቱ ነው የጠፋው።
አመሰግናለሁ። እርስዎ የሚሉት የፖለቲካ ቁርጠኝነቱ ከማዕከላዊ መንግስቱ ጠፋ እንጂ ህግን ማስከበር ይቻል ነበር በአገሪቱ ዙሪያ ነው የሚሉት? የተለያዩ ጠያቂዎቻችንም የኢትዮጵያ መንግስት በቁርጠኝነት የአገሪቱን ሰላም ካላስከበረ በስተቀር በተቀረውም የአገሪቱ ክፍል ሰላም ሊደፈርስ እንደሚችል ነው የሚገልጹልን። አለማየሁ ብሸት፣ ቴዲ ኢትዮጵያና ሽመልስ አያሌው የተባሉ የገጻችን ተከታታዮች ላለፉት 27 ዓመታት በተፈጠረ ስርዓት አልበኝነት ህዝብንና መንግስትን ሀብት የመዘበሩ ሰዎች ይህ ጥፋታቸው እንዳይታወቅ ነው ይላሉ። አቶ መኮንን የእርሶን አመለካከት እንስማ።
እሺ፣ እንግዲህ ሁሌ ስለሚደጋገምም ግልጽ ለማድረግ እንፈልጋለሁ እና ኢትዮጵያ ታሪክ የ27 ዓመት ታሪክ ተደርጎ የሚቆረጠው ለምንድን ነው? ማለት ኢትዮጵያ እኮ ከ27 ዓመት በፊት ዲሞክራሲያዊ ስርዓት እንደነበረ በ27 ዓመት ውስጥ ግን ወደ ጭቆና የተሻገረ ነው የሚመስሉ አካሄዱ። ይሄ ልክ አይደለም። ስለዚህ በ27 ዓመታት እኔ የሚታየኝ እኔ በእድሜ የሚታየኝ ማአት ለውጦች አሉ፣ ማአት ችግሮች አሉ። መንግስትን ያው መልክድም ብያለሁ። ሌላው ትልቁ ነገር በጀስቲስ ሲስተሙ ላይ እምነት የለኝም የምለው በግልጽ ለመናገር ማለት ነው። አንደኛ ነገር የፍትህ ተቋማት ገና አቋም ሳያወጡ ጠቅላይ አቃቤ ህግ ክስ ሳይመሰረት ጠቅላይ ሚኒስትሩ ወጥቶ መግለጫ ይሰጣል። አስቀድሞ አንድ ነገር ቦምብ ሲፈነዳ ማን እንዳስረዳው አስቀድሞ ወጥቶ አደባባይ ላይ ሚዲያ ላይ ይናገራሉ። ኢቲቪ የተለቀቀው የስቆቃ ፍትህ የሚለው ከዛ ወጥተው ደግሞ መግለጫ ሰጡ። ስለዚህ በጠቅላይ ሚኒስትሩ የሚመራ የፍትህ ስርዓት ነው ያለው ነው እንጂ ነጻና ገለልተኛ ስርዓት የለም። ስለዚህ አንድነታ የለም ነው። ለምን ይባል የፍትህ ስርዓቱ ነጻና ገለልተኛ በሆነ አካል ሊመራ ይገባል ተብሎ ተወስኖ እያለ ይሄ አልተደረገ ሳሁን ድረስ እስከማውቀው ድረስ ጠቅላይ አቃቤ ህጉም ሌሎቹም እዛ ያሉ የሰላም ሚኒስትሩም ማዕከላዊ ኮሚቴ አባል ናቸው። ስለዚህ ነጻና ገለልተኛ ፍትህ ተቋማት የለም። ይሄ ማለት ግን በ27 ዓመት ስላልነበረ አሁንም የለም። ስለዚህ ቅጡ አይደለም። ለውጡ ግን መታየት አለበት እና እኔ የሚታየኝ ለውጥ ከ27 ዓመት ያላክል የለም። ግን ቅድም እንዳለው ቴዎድሮስ እንዳለው እኔ ምንም አይነት ለውጥ የለም አሉታው ለውጥ ነው ብዬም አልገመድምም። ከዛ በኋላ ግን በኢትዮጵያ አሁን ላይ በተለያዩ አካባቢዎች ይታያሉ ግጭቶች። እንደውም የፌደራል መንግስት ለትግራይ ክልል መመስገን ያለበት ማንኛውም ብሔር ተማሪዎችም አሉ ነዋሪም አለ በትግራይ ውስጥ በብሔሩ በዘሩ በሃይማኖቱ የተደበደበ የተሰደበ ዘፈን ተከለከለ የለም። ስለዚህ ትግራይ እንደ ጠላት ነገር እንደ ኤርትራዊ መንግስት በቃ አስቸጋሪ ተቆምቆ መቆጣው ይሄ ልክ አይደለም። ስለዚህ መንግስት በፍቅር እንደመር በይቅርታ እንሻገር ብሎ ለያለፈው እንዝጋው ተውሎ እያለ እና የሰላምና የእርቅ ኮሚሽን ያቋቋመ እያለ አንድ በኩል ይቅርታ ምህረትና ይቅርታ ይሰጣል፣ በሌላ በኩል ደግሞ ይከሳል፣ በሌላ በኩል ደግሞ የይቅርታና ምናምን ያቋቁማል። ምንድን ነው ይሄ ግራ የገባው ይህ ስርዓት አካሄድ ነው ለሚታየ ባ እንደ ኢኮኖሚያ።
እሺ፣ አቶ መኮንን ፍስሐ ወደ ማጠቃለያ እንውሰድ። አንድ ሶስት የሚሆኑ ሰዎች የላኩልን ጥያቄ ተደጋግሞ ከትግራይ ክልል ምሁራን ወይንም መሪ ስለ ማዕከላዊ መንግስት የሚነገረው ነገር ደካማ እንደሆነ ማስተዳደር እንደተሳነው ነው የሚነገረው ባላል። ቀደም ብሎ ደግሞ አቶ ዘሪሁን የጠቀስኩሉት በማስረጃ ላስደገፉትም ነገር ግን ማፈናቀልና እርስ በርስ ግጭትን የሚፈጥሩት ሰዎች ሀብት በዘረፉ ሰዎች የሚከፈሉ ናቸው ይላሉ። ይሄንን በማስረጃ አልያዝንም። ነገር ግን አሁን በቀድሞ ኦፒዲኦ እና በቲፒኤልኤፍ መካከል ነው ፍጥጫ ያለ የሚመስለው። እንዴት ነው ወደ ሰላም ሊከድ የሚችለው? ይሄንን አንድ ሁለት ብለው እርግጥ ነው ከሁሉም ነጻ የሆነ ገለልተኛ አካል ፍርድ እንዲሰጥ የሚለውን ሐሳብ አቀርበዋል። በተጨማሪ አገሪቱ እንድትረጋጋና ሰላም እንዲሰፍን የሚሰጡት መፍትሄ ምንድን ነው?
እሺ፣ መጀመሪያ አንድ መፍትሄ ያለበት የበተለያየ አካባቢዎች ያሉ ግጭቶች የፍሮቶር ያደረጉ ባለሀብቶች ናቸው የሚለው ትንሽ ግራ ያጋባል። ለምን እዛ ላይ ያለው ክልል ያለው መንግስት ለምን አይዛቸውም?
ምሳሌ እኛ በዘገባችን እንዳጠናቀር ነው በኒሻንጉል ውስጥ የክልሉ አስተዳዳሪ፣ የወረዳ፣ የከፍተኛ አስተዳዳሪዎች የተያዙት እጅ ከፍንጅ ህዝብን ሲያጋጩ ነው። የተፈናቀሉና አማራ ክልል የተቀመጡ ሰዎች የሚናገሩት ምንድን ነው? ኦሮሞ ጠላታችን፣ አማራ ሚስታችን፣ ትግራይ ወዳጃችን እያሉ ነው። ከተፈናቀሉት ሰዎች ደግሞ የሚሰማው ስሞታ ምንድን ነው? የማናቃቸው ሰዎች መጥተው መሳሪያ ያድላሉ፣ ህዝብ ይቀሰቅሳሉ፣ እኛ እንድንወጣ እንድንፈናቀል ይደረጋል ይላሉ።
ይሄ እኔ ስላላራዘጥኩት ይሄ በዚህ ጉዳይ ስጋት አልሰጡም። ግን ዋናው በሶማሊያ ክልል ፕሬዚደንት የሶማሊያ ሀገር ፕሬዚደንት ቮት ኦፍ ኖ ኮንፊደንስም እኮ ህወሓት እያለበት ተብሏል። ስለማ ማለት ሁሉም በዚህ ሀገር ብዙ ይወራል፣ ሁሉም ልክ ነው ማለት ይከብዳል። እኔ ግጭት ስፖንሰር የሚያደርግ ማንኛውም ሰው አካል አለ የለም ብዬ ለመናገር ይከብደኛል። ግን በዚህ ሀገር በአማራ ክልልም በሌሎች ክልሎችም በግፍ ጦር መሳሪያ ገብተዋል። በቃ ያልተመዘገበ ማዕት ያለው አንድ ጎረቤት ክልል ኢትዮጵያ እኮ አሁን እንደ አንድ ሀገር ሳይሆን የሚታይ ያለው እኮ እንደ በቃ ክልሎች ሌላ ሀገር ሆኖ የሚዋጉ ነገር ይመስሉና ይሄ አጠቃላይ ለኢትዮጵያ አይጠቅመም ብዬ አስባለሁ። ከዛ ግን ወደ ዋናው ልመለስ። እኔ መንግስት ራሱ የኢህአዴግ መንግስት ቁጭ ብሎ አንደኛ ኢህአዴግ የሚባል መንግስት አለ ወይ የለም፣ መንግስት ይሄ መነሳ አለበት። የዶክተር አብይ መንግስት የሽግግር መንግስት ነው ወይስ የኢህአዴግ መንግስት ነው መፍትሄ ነገር? ከዛ በኋላስ እንዴት ነው ከዚህ ጉዳይ የሚወጣው? በይቅርታ ፈቶ ምን አድርጎ እያለ አሁን ምንድን ነው እያሰበ ያለው? ሶስተኛ ነገር ከዛ በኋላ ግን የሚጠቅመን ምንድን ነው? አሁን ያለፈውን ነገር እንዳለ እንሳው ሳይሆን ተምረንበት ለወደፊት ምን ማድረግ አለብን? ጥፋት ያለው በጥፋቱ ሁሉም ይጠየቃል። ከዛ ደግሞ እንማርበታለን። ይሄ እንደ ህዝብ እንደ ሀገር ይጠቅማል ብዬ አስባለሁኝ። ከዚህ በተረፈ ግን አንዱ ያጠፋው ይሄ ነው እገሌ ነው። አሁን እኮ ጸጥታና ሰላም ለጸጥታ ማስከበር ሲያቅተው ዘላል መንግስት ይሄ ነው ይልሃል። የፈጠረው የጠዋ ለውጣ ይችላል። እነሱ ማ እንደሆነ አታውቁም እንዴ? ከገኛቸው ልምን አያቷቸው እነሱ ሰዎች። ስለዚህ ዝም ብሎ የፈጠራ ወሬ ሁሉም ጭምር መንግስት ገብቷልና ይሄ ልክ አይደለም፣ እንደ ሀገር አይጠቅምም። ከዛ ኢትዮጵያ የምትገኝበት አጠቃላይ የጂኦፖለቲካል አቅጣጫው መንግስት ሳቶ ምስለኛ ደግሞ ስለዚህ የጠላቱ በቃ የህወሓት ብቻ ባለሀብት ብቻ ምናምን ብቻ አድርጎ ማቅረቡ እንዴ ሌሎች ሀገሮች ውስጥ በኢትዮጵያ ላይ ምንድን ያላቸው የኢትዮጵያ የመተራመስ አላማ የላቸውም ወይ? እነሱ ጋር ሂዶ ስለ ፍቅር ነገር ስለ መሰረተ ነው በቃ ዝም ብሎ ያርፋሉ ትሎ ስለሚገመተው ስለዚህ የኢትዮጵያ እና አካባቢዋ ባህሪ በደንብ አጥምቶ መንግስት ቁጭ ብሎ ዝም ብሎ የአንድ ገጽ ከዲዛ አይደለም ስራ የሚሰራው እና መንግስት ቁጭ ብሎ ካቢኔው ሰብስቦ በመንግስት አቅማቅ ማቀፍ ቀርቦ ከዛ በኋላ ደግሞ በተለያዩ ሀገሮች የተፈረመው ውሎችን ጭምራሉ ነ ፓርላማ ላይ አልቀረቡም እና መንግስት የሚመራው ነገር ዝም ብሎ በየጠው የተነሳ ነው የሚያወራው እንጂ የተጨበጠ ወደ መሬት የሚወርድ ልማት እኔ አላየሁም። ስለዚህ ለውጦቹ ምንም የላቸውም አይደለም፣ ግን እየተደመሩ የ27 ዓመት ለውጥ እየተደመረ ያልተለወጠ ሀገር አይቀይርም። ሁሌ ሪፎርም ያስፈልጋል። እንደውም ኢህአዴግ በሪፎርም ያልነበረበት መንግስት የለም። ስለዚህ የአሁን የአብይ አስተዳደር ከአራቱ ብሔራዊ ድርጅቶች ቁጭ ብሎ ችግራችን ምንድን ነው ብሎ አስተናገሩ እንደ ራሱ የሚቆጥር ያሉና ይሄ ኢህአዴግ አለ ወይ ብየምሌጥ አጅበኛ።
እሺ፣ አመሰግናለሁ አቶ መኮንን። ዶክተር ቴዎድሮስ በጣም ጠቃሚ ነጥቦችን አንስተዋል አቶ መኮንን ፍስሐ። ኢህአዴግ አለ የለም፣ የጠቅላይ ሚኒስትር አብይ አህመድ መንግስት የሽግግር መንግስት ነው፣ የተለየ ፓርቲ ነው፣ ግልጽ ነገር አይደለም። እስቲ ያብራሩልኝ።
አንድ ትልቁ በሀገሪቱ ውስጥ ያለው ችግር የመንግስት የማንነት ውዥንብር ነው። የለውጡ ኃይል የሚባለው እና የለውጡ ተቃዋሚ የሚባለው በአንድ ማዕቀፍ ውስጥ ያሉ ስለሆነ እስካሁን በቀደመውና በአሁኑ መካከል ያለው ነገር ርዕዮተ ዓለም በግብ በጥልቅ
ልዩነታቸው ምን እንደሆነ ለመለየት የሚያስቸግር አለ ወይስ የሚለው ጥያቄ አግባብ ትክክለኛ ጥያቄ ነው። ምክንያቱም አሁንም ያለው መንግስት ያለፈውን ስርዓት እንዳለ የተሸከመ ነው። ማንኛውንም ነገር ከነዚህ ታንድቁ እንዳለ የተሸከመ ነው። የተወሰነ ኃይል ከስልጣን ተባረረ፣ አሁን ደግሞ አዲስ ኃይል ወደ ስልጣን መጣ። ሀገሪቱ ውስጥ ያለ ትልቁ ችግር በእነዚህ ሁለት ኃይሎች መካከል የሚደረግ የስልጣን ትግል ነው። ሌላ ነገር የለውም።
የአድማጮች ጥያቄ የሚለው ለውጡ ራሱ ስር አልሰደደም፣ ክልሎች ድረስ ቀበሌ ድረስ አልደረሰም። ለውጥን የሚገዳደሩ ኃይሎች አሉ በየቦታው።
ለውጥማ ተፈጥሯዊ ሰው ነው። ባለፈው ስርዓት በነበሩት ችግሮች፣ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ፣ የፍትህ ርትዕ፣ ዲሞክራሲ ችግሮች ምክንያት የመጣ ነው እንጂ እንደዚህ ዝም ብሎ ከየትም ወረደ አይደለም። ስለዚህ ለውጡ ተፈጥሯዊ ለውጥ ነው፣ አስፈላጊ ነው፣ የኢትዮጵያ ህዝብም ያስተነፈሰ ነው። ነገር ግን አሁን ያንን የቀደመውን የፖለቲካ ስርዓት ከጣለ በኋላ አዲስ የሚመጣው ነገር ምንድን ነው? በምን መሀል መንገድ ላይ ቆሟል? ወደ ተስፋ ነው የሚሄደው ወይስ ደግሞ ወደ ውድቀት ነው የሚሄደው የሚለው ነው አሁን ትልቁ ጥያቄ እንጂ ለውጡ በትክክል የሚያስፈልግ ነው። እንደውም ዘግይቶ የመጣ ነው። ጥሩ።
በመጨረሻ እንግዲህ በመፍትሄ ሀሳብ አቶ መኮንን ፍስሐ የመፍትሄ ሀሳቦችን ሰጥተውናል። ቁጭ ብሎ መነጋገር እና መፍትሄ ማምጣት ብለው
እዚህ ላይ ግን የፌዴራል መንግስት ለውጥ በክልሎች ላይ ፍቀበሌ ላይ የሚለው ነገር ትንሽ ችግር አለበት። ምክንያቱም የምንከተለው ስርዓት ፌዴራል ስርዓት ነው። ፌዴራል መንግስት ለውጥ የሚያደርግበት መንገድ እና ወደ ክልል የሚገባበት ማዕቀፍ በህገ መንግስት የተሰጠው ስልጣን ነው እንጂ በማንኛውም በኩል በማንኛውም ጉዳይ ላይ ዝም ብሎ በደፈናው ሊገባ አይችልም። አንደኛ ፕላስ የፌዴራል መንግስት የሚያወጣው እንደ መንግስት ነው። ስራ አስፈጻሚ የሚያወጣው ለውጥ በተለያዩ ተቋማት ለምሳሌ በፍርድ ቤቶች ያለው እንደምታም በቀጥታ የፍርድ ነጻነት እንዳይጋፋ እሱም ጥቃቅ ያስፈልገዋል። ንግድ ጋሽ ለመጨመር ነው።
አመሰግናለሁ አቶ መኮንን። ዶክተር ቴዎድሮስ እርስዎ እንደውም የብሔርተኝነትና የሀገር ግንባታ አጥኚ ኖትና አንቀጽ 39ን ያጠኑ ኖት። አቶ መኮንን የሚሉት በህጉ መሰረት እንደውም በተወሰነ ጉዳዮች ፌዴራል መንግስቱ ጣልቃ ሊገባ አይችልም። በክልሎች ጉዳይ ከመፍትሄ ሀሳቦ ጋር እያይዘው ይግለጹልኝ። ይህንን
አዲሱ የለውጥ ኃይል እንዳለ ተሸክመውን ጉጫ ነው የችግሩን አናት አስተማከል ከስልጣን አባረረው እንጂ ገና የችግሩን አልነካውም። ችግሩን አድሬስ ማድረግ አልጀመረም። ይህ በየአካባቢው የምናየው በመላ ሀገሪቱ እያንሰራራና ክር እየሰደደ ህዝቡን የደም ዋጋ እያስከፈለ መንግስት በመጀመሪያ ደረጃ ሰላምና ደህንነት የማስከበር ተቀዳሚ ኃላፊነት መ በዚህ ከዚህ በተያያዘ ደግሞ አዲሱ መንግስት ካለፈው የተለየ መሆኑን የሚያደረዝዙ የግልጽነት የተጠያቂነት ጉዳዮችን በጥንቃቄ መያዝ አለበት። ለምሳሌ በድብቅ ዋዳ ለጎዳና የሚደረጉ ውሎችና ድርድሮች ወዘተርፈ ከህዝቡ እውቅና ውጭ ሄደው ያውቅልሃል የሚደረጉ ምርጫ ሹመቶችን ማስቀረት አለ። ምክንያቱም የለውጡ ዋነኛ ክንድ የሆነው የኢትዮጵያ ህዝብ ተስፋ እንዳይቆርጥ፣ ልብ እንዳይከፈት፣ ለተረኞች እንዳይመች በቁርጠኝነት ከጎኑ ካላሰለፈ በስተቀር ወደፊት መራመድ አይችልም። በኢኮኖሚም ረገድ ማንቃት አለብን። ሀገሪቱ አሁን ያለችበት በጣም አሳሳቢ ሁኔታ ላይ ህዝቡ በጣም በችግር የተጨበጠ ነው። መንግስት ትልቅ ፈተና ይጠብቀዋል። ተመጭቶ አይደለም 27 ዓመት በጣጣታ እንዴት ነው የድግፍ ያለ በየዕለቱ ሰላም በጠፋ ቀልባሽ ኃይሎች እየተመቸ እንደሚሆን ግልጽ ነው። በዚህ ረገድ ህዝብን የሚጠቅሙ እርምጃዎችን ሳይንቁ በአስቸኳይ መተግበር፣ የሚጎሉ ነገሮችን ደግሞ ማስወገድና ችግሮችን መፍታት በሁሉም አካባቢ ግልጽ ነው። አሁን በሀገራችን
በዲላ ዩኒቨርሲቲ የታሪክ መምህር ዶክተር ቴዎድሮስ ኃይለ ማርያም፣ አቶ መኮንን ፍስሐ በመቀሌ ዩኒቨርሲቲ የህግ መምህር፣ አመሰግናችኋለሁ ሁለታችሁንም በትዕግስት ይህን ውይይት ስላካሄዳችሁ የአድማጮቻችንን ጥያቄ ስለመለሳችሁ እግዜር ይስጥልኝ።
ዝግጅቶቻችንን በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ ገጻችን አት ቪኦኤ አምሃሪክ ላይ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከታተሉን፣ ተነጋገሩ። እያስተናገድኳችሁ ያለሁት አድማጮች አሉላ ከበደ ነኝ። አቀናባሪ ብርሃን ኃይሉ ናት። የሙዚቃ ቃና ነው ደሳለኝ መኮንን ከምርጥ ምርጥ ድግሱ ጋር ለቀሪው ጊዜ አየሩን ይረከባል። ቆየት ያሉ ዜማዎችን መመራረጡን ነግሮኛል ደሳለኝ። እነሆ የሙዚቃ ቃና።
አሉላ መሰግናለሁ አየር መስመሩን ስለለቀክልኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ የሙዚቃ ቃና አድማጮች፣ በእያላችሁበት ሳምንታዊ የክብር ሰላምታዬ ይድረሳችሁ። እለቱን በድጋሚ ለማስታወስ ታህሳስ 6 2011 ዓመተ ምህረት ሲሆን በአዲስ አበባው አቆጣጠር፣ በዋሽንግተን ዲሲ ደግሞ ታህሳስ 15 2018 ዓመተ ምህረት ላይ እንገኛለን። በዛሬው የሙዚቃ ቃና ፕሮግራም ቀየት ያሉ ተወዳጅ ዜማዎችን ይዤላችሁ ቀርቤያለሁ። እንደምትሰሙት ሙዚቃ ችግን ጀምረናል። ሳተርዴይ ናይት ፊቨር ዘ ቢችስ በተጫወቱት የዲስኮ ዜማ ነው የምሽት ፕሮግራማችንን የጀመርነው። አኑ ቅዳሜ ነው እና ያደመጥነው ዘ ቢጂስ የተጫወቱትን ሳተርዴይ ናይት ፊቨር የተሰኘውን የዲስኮ ዜማ ነበር። ይህ ዜማ እንደ አውሮፓውያን አቆጣጠር በ1977 ጆን ትራቮልታ በመሪ ተዋኝነት ያወጣውን የሙዚቃ ድራማ ፊልም አጃቢም ነበር። ዜማው እንደወጣ ተደናቂነትን አተረፈ። በዩናይትድ ስቴትስ ብቻ ከ45 ሚሊዮን ቅጂ በላይ የተሸጠ ሲሆን ለ24 ሳምንታት የበላይነትን ይዞ ነበር የሰነበተው በቢልቦርድ ሰንጠረዥ ላይ። ይህ ዜማ አሁንም ከ41 ዓመታት በኋላ እየተደመጠ ይገኛል። ዘ ቢጂስ ቤሪ፣ ሮብን እና ሞሪስ በተባሉ በሶስት ወንድማማቾች እንደ አውሮፓውያን አቆጣጠር በ1958 የተቋቋመ የሙዚቃ ባንድ ሲሆን አሁን ከሶስቱ በህይወት ያለው ቤሪ ብቻ ነው። የ72 ዓመቱ ቤሪ አልፎ አልፎ በሙዚቃው መድረክ ላይ ብቅ ይላል። ወደ ቀጣዩ ተወዳጅ ዜማ ልውሰዳችሁና የድምፀ መረዋን የሰሊን ዲዮንን ማይ ሀርት ዊል ጎ ኦን የተሰኘውን ዜማዋን እናድምጥላት።
Every night in my dreams I see you, I feel you. That is how I know you. Go on.
My heart will go on. የተዋቂዋን ካናዳዊ ድምጻይ የሰሊን ዲዮንን ዜማ ነበር ያደመጥነው። ይህ ዜማ ታይታኒክ በተሰኘው ፊልም ላይ የፊልሙ አጃቢ ዜማም ነበር። ብዙዎች ይህንን ዜማ ሰሊን ዲዮን ከተጫወተቻቸው ዜማዎች በሙሉ ምርጥና ተወዳጅ ዜማዋ ነው ይላሉ። በዓለም ዙሪያም በደንብ የታወቀችበት ምርጥ ዜማዋ ነው ይሉታል። ከ250 ሚሊዮን በላይ የአልበም ቅጂ የሸጠችው ሰሊን ዲዮን በአሁኑ ሰዓት አዲስ አልበም ለማውጣት በስራ ላይ ትገኛለች። እስቲ ደግሞ ከሶል ዜማዎች ወደ ሬጌ ዜማ እንሸጋገርና የቦብ ማርሊን አይረን ላየን ዛየን የተሰኘውን ተወዳጅ ዜማውን እናደምጥለት።
To save the life I live, I'm gonna
Iron Lion Zion የተሰኘውን የቦብ ማርሊን ዜማ ነበር ያደመጥነው። ይህ ዜማ ከራስተፈሪያን እምነት ጋር የተገናኘ ዜማ ነው። Iron Lion Zion ዛይን የሚለው ቦብ ማርሊ የቃል ኪዳኗን አገር ነው። ያችም አገር ኢትዮጵያ ናት። ላይን የሚለው ደግሞ Lion of Judah በድሮው የኢትዮጵያ ባንዲራ ላይ የሚገኘውን የአንበሳ ምስል ነው። ይህ አሁንም ድረስ ሆነ ወደፊት በዓለም ዙሪያ ተወዳጅ የሆነ የሬጌ አቀንቃኝ ገና የ36 ዓመት ወጣት እያለ ነው ህይወቱ ያለፈችው። ሆኖም ግን የሙዚቃ ስራዎቹ አሁንም እንደተወደዱ ናቸው። የተከበራቸው ሙዚቃ ቀን አድማጮች፣ በመቀጠል ደግሞ ወደ ዳንስ ሙዚቃ ነው የሞስዳችሁ። የዜማው ርዕስ Woman Warlords ድምጻይ ሻርነች። I'm dancing so ቀደም ብለን ያደመጥነው Woman's World የተሰኘውን የሸርን ዜማ ነበር። ሸር በበርካታ የዳንስ ዜማዎቿ በዓለም ዙሪያ ተደናቂነትን ያተረፈች ድምጻይ ነች። ከድምጻይነት በተጨማሪም በፊልም ትወናም እና በሌሎች በርካታ ስራዎች ትልቅ እውቅና ያላት አርቲስት ነች። የ72 ዓመቷ ሸር እስካሁን ድረስ ወደ 26 የሚጠጉ አልበሞችን ያወጣች ሲሆን በ18 ፊልሞች ላይ በተዋኝነት ሰርታለች። ሸር ለአሜሪካን ባህል እድገት ባበረከተችው በርካታ ስራዎቿ በሚቀጥለው ወር በኬኔዲ ኬኔዲ ሴንተር ታላቅ የሀገሪቷን ሜዳል ሽልማት በአንገቷ ላይ ታጠልቃለች። ወደ ሙዚቃችን እንመለስና ከዳንስ ዜማ ደግሞ ለስለስ ወደ አለ ዜማ እንሂድ። Call me responsible ይለናል ታዋቂው ካናዳዊ ድምጻይ ማይክል ቡብሌ።
Call me irresponsible, call me unreliable, a throw-in, undependable too. I do my foolish alibis, I bore you. Well, I'm not too clever, I just adore you. So call me unpredictable, tell me I'm impractical, a rainbow I'm inclined to pursue. Call me irresponsible, yes I'm unreliable, but undeniably true. But I'm irresponsibly mad for you. To my foolish alibi for you. Girl, I'm not too clever, I just adore you. Call me unpredictable, tell me that I'm so impractical, rainbow I'm inclined to pursue. Go ahead, call me irresponsible, your time unreliable, but it's undeniably true. I'm irresponsibly mad for.
Call me responsible የተሰኘውን ለስለስ ያለውን የማይክል ቡብሌን ዜማ ነበር ያደመጥነው። ይህ ዜማ የማይክል ቡብሌ የአምስተኛ የስቱዲዮ አልበሙ የሆነው መጠሪያ ስም ሲሆን እንደ አውሮፓውያን አቆጣጠር በ2007 በገበያ ላይ የዋለው ይኸው አልበም እስካሁን ድረስ ከ5 ሚሊዮን ቅጅ በላይ ተሽጧል። ማይክል ባለፈው ሳምንት ላቭ ብሎ የሰየመውን 10ኛ አልበሙን በገበያ ላይ አውሏል። እስቲ አሁንም እዚሁ ለስለስ ባለ ዜማ ላይ እንቆይና በመቀጠል ከኤታ ጄምስ ምርጥ ዜማዎች መካከል አትላስ የተሰኘውን ዜማዋን ልጋብዛችሁ።
Was wrapped up in clover. found a dream that I could speak to, a dream that I can call my own. I found a thrill to press my cheek to, a thrill that
አትላስት የተሰኘውን የኤታ ጀምስን ምርጥ ዜማ ነበር ያደመጥነው። አትላስት ለኤታ ጀምስ የመጀመሪያ አልበም መጠሪያ ሲሆን አልበሙም ለመጀመሪያ ጊዜ በገበያ ላይ ያለው ከዛሬ 58 ዓመት በፊት እንደ አውሮፓውያን አቆጣጠር በህዳር 15/1960 ዓመተ ምህረት ነበር። ያቺ ተደናቂ የብሉስ ዜማ አቀንቃኝ እንደ አውሮፓውያን አቆጣጠር በ2012 በ73 ዓመቷ ከዚች ዓለም በረፍት ብትለየንም የተጫወተቻቸው ምርጥ ዜማዎቿ ግን ከትውልድ እንደተደመጡላትና እንደተደነቁላት ይቆያሉ። የተከበራችሁ የሙዚቃ ቃና አድማጮች ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁኝ ስለቆያችሁ እያመሰገንኩኝ ለዛሬ የምሰናበታችሁ ሁለት ድምጸ መረዋዎች ጀነፈር ሃድሰንና አርኬሊ በጋራ It is your war እያሉ በተጫወቱት ዜማ ይሆናል። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንብት። ደሳለኝ መኮንን ነኝ በኔ በኩል ቻው።
You're everything you're
you, babe. Shouldn't have to act in loving, babe. No, no, no. You should have a world, babe. Right in the palms of your hands, oh, oh. Just tell me what to do, oh, to make your life a better life for you. Anything your heart desire, babe. See, I am born to make it happen, babe. All you gotta do, no, no, is tell me that it's me you want, loving you. And as long as you keep giving me that sweet love, point to it, baby, it belongs to you. If it's money you want me to pay your bills, buy your nice things, shop your spree.
የማጠቃለያ ዜና ላሰማ። የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ሁለተኛ ርዕሰ ብሔር ሆነው ከ1994 ዓ ም እስከ 2006 ዓ ም ለ12 ዓመታት ያገለገሉት ግርማ ወልደ ጊዮርጊስ ባለፈው ሌሊት አርፈዋል። የቀድሞ ፕሬዚደንት ግርማ ወልደ ጊዮርጊስ ከቀዳማዊ ኃይለ ሥላሴ ዘመነ መንግሥት አንስቶ በውትድርና በእንደራሴነት በመንግሥት ባለሥልጣንነትና በሌሎችም የበጎ ፈቃድ የግልና ማኅበራዊ መስኮች አገልግለዋል። የፕሬዚደንቱ አስከሬን የፊታችን ረቡዕ በመንበረ ጸባዖት ቅድስት ሥላሴ ቤተ ክርስቲያን መካነ መቃብር የሚያርፍ ሲሆን መንግሥታዊ የቀብር ሥነ ሥርዓት እየተዘጋጀ መሆኑና ብሔራዊ የሐዘን ቀንም እንደሚታወጅ ተገልጿል። ፕሬዚደንት ግርማ ወልደ ጊዮርጊስ አፋን ኦሮሞ፣ አማርኛ፣ አፋርኛ፣ እንግሊዝኛ፣ ጣሊያንኛ፣ ፈረንሳይኛ ቋንቋዎችን ይናገሩ የነበሩ ሰው ናቸው። ፕሬዚደንት ግርማ ያረፉት በ94 ዓመት ዕድሜያቸው ነው። የዩናይትድ ስቴትስ የሀገር ውስጥ ጉዳዮች ሚኒስትር ራያን ዚንኪ በመጪዎቹ 2 ሳምንታት ውስጥ ሥልጣናቸውን እንደሚለቁ ፕሬዚደንት ትራምፕ ዛሬ አስታወቁ። የሀገር ውስጥ ጉዳዮች መስሪያ ቤቱ በቅሌቶች ተዘፍቋል እየተባለ ወቀሳዎች ሲሰነዘሩበት ቆይተዋል። ፕሬዚደንቱ ዛሬ ባወጡት የትዊተር መልእክት ዚንኬን የሚተካው ማን እንደሚሆን በሚቀጥለው ሳምንት ውስጥ አሳውቃለሁ ብለዋል። ማጠቃለያ ዜናው ይኸው ነበር። ጤና ይስጥልኝ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። አቀናባሪያችን ብርሃን ኃይሉና ሳስተናግዳቸው የቆየሁት አሉላ ከበደ በመላ ባልደረቦቻችን ስም እንሰናበታለን። አብራችሁን ስለቆያችሁም እናመሰግናለን። ሰላም፣ ደህና አደሩ።